ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል ሁለት አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ጉድና የንክርዳድ ጠላ አይጣል ይዋል አበው ያህያ በሽታ አግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከዘሳብቶ ሳይጠሩት ሳይልኩት ሳይፈልግ ደርሶ ምን ልጫን ይያለ ካፈር ሲንደባለል ለወሩ ገፈራ ለጭብጡ ወሶ በወቅት ቀንቀመር ጊዜ ተረማምዶ ሊባል ዘመን ጠባ በየውሃ አበባይ ይተስፋ መታዝሎ መስከረም ሲጠጋ ወትሮም ልማድ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉህሙድ የክደት ዘመን አጀጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ተቆያየለው ጥምብራው ሲዞር ጥፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙጡ አልቃሽና አዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ ያወረዱ ንሴብሆ ወረብ ስታይ የመጡ ሞታ ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም የዘመኑ ቅልውጥ ለታይታ ሆነና ለወግ ማረክሱ ከርታሙ ዘመናይ ክራባታ ሳሪ ሱፍ ገበርጊል ልብሱ ያንደበቱ ወፍያ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለን የባብ ለማዳ በሰዎች ይስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥርቋለም መንግስት አንድም በወጥወታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና አራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታጥሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተረግጦ ወንጀል አባዱራ እስኪዘራ ነፍሱን ሲደበቅ ቀይታ ታምራት ጀበሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መለጥ ያጣሽ መርከብ አገር ስትላጋ በትርምስ ማአት ስግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አስወጥቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አስረቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አድቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከናቶች መቀነት ለዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ ሀቀጥሏል በለጋነትም በየአደባባዩ በግፈት ይፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንጋዜው ያቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
Thank you.
መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድነት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 2
አጠቅሎ ፈረስ ካሳብሎ ስም ማርባር ቢሸበራል ኢየሩሳሌም እኔማዩ ትርክባይ የምሸሽ ነው ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ትርክባይ የምሸሽ ነው።
አጼ ቴዎድሮስ ለምን ወደቁ? ስለ አጼ ቴዎድሮስ ታላላቅ ባህሪዎች እስካሁን ተመልክተናል። አሁን ደግሞ እንዲህ ያሉ ታላቅ ሰው ሲሆኑ ለምን በክፉ ሁኔታ ወደቁ ወደሚለው ጥያቄ እንግባ። አጼ ቴዎድሮስ ከዚያ ሁሉ ታላቅነታቸው ወርደው ለውድቀታቸው ምክንያት የሆኑትን ነገሮች ለመፍታት የተሳሳቱት ጥቂቶችና ቀላሎች በሆኑ ጉዳዮች አይደለም። ብዙ ሰዎች እጅግ ተደራርበው የደረሱባቸውን አበሳጭና አሳዛኝ የሆኑ ነገሮች ለውድቀታቸው ምክንያቶች ናቸው እያሉ ይናገራሉ። ቴዎፍሎስ ፋልድማየር ስለዚህ ጉዳይ እንደሚከተለው ይናገራል። አሁን በብዙ ተራ በተከናወነው የእንግሊዝ ዘመቻና በንጉስ ቴዎድሮስ ራስን መግደል ስለተዘጋው አስቃቂ ነገር የደም መፍሰስ መታሰር ለፍርድ መቅረብና ሌላም ብዙ ችግሮች ስላስከተሉት እውነተኛ ነገሮች ተጠብቃለው። እነዚህ ነገሮችም ብዙ ታላላቅና ትንንሽ መጻሕፍቶች በጋዜጣ የተገለጹ ሐተታዎች የተጻፉባቸው ሲሆኑ በትክክለኛው መንገድ አልተገለጹም ካለ በኋላ በችሎታው ከማንም እበልጣለሁ ብሎ ሳይሆን ከንጉሱ በጣም ይቀርብ የነበረ በመሆኑ ምክንያት ጉዳዩን ይበልጥ ሊያውቅ መቻሉን በትህትና መልክ ይናገርና የሚከተለውን የማስተዛዘኛ ቃል ይገልጻል። ንጉስ ቴዎድሮስ የመሪነት ስራቸውን በጀመሩበት ጊዜ በሁለት ጠባቂ መላእክት ይታጀቡ ነበር። ከነሱም አንደኛዋ ጠባቂ መልአክ ባለቤታቸው ንግሥት ተዋበች ሲሆኑ ሁለተኛው ጠባቂ መልአክ ታላቅ ባለስልጣናቸው አድርገውት የነበረው ሚስተር ቤል ነበር። ከዚህ በኋላ እነዚህ ሁለት ሰዎች ንጉሱን እንደምን አድርገው በጥንቃቄና በመጽ ይጠብቋቸው እንደነበር ንግሥት ተዋበች በተለይ ሆዳቸውን እንኳን እየተቆጣጠሩ ንጉስ የሚያሳከር መጠጥ አይጠጣም እያሉ ከመጠጥ ይከለክሏቸው እንደነበር ይገልጽና ነገር ግን ወዲያግኝ ንግስት ተዋበች ሞቱ። ጆን ቤል በጦርነት ላይ ተገደለ። ንጉሱ ብቻቸውን ቀሩ። በጆን ቤል ቦታ ለመተካት ማንም ሰው ተፈልጎ አልተገኘም። ከዚያ በኋላ ንጉሱ በጦርነት ያሸነፏቸውን የደጃች ቤል ልጅ አገቡ። ነገር ግን የኋለኛዋ ንግስት እንደ ፊተኛዋ ንግስት ተገቢና ቋሚ የሆነ ጥንቃቄ አላደረጉላቸውም። በዚህ ምክንያት ንጉሱ በግል ኑሯቸው ደስተኛ አልነበሩም። እኔ ባይኔ አይቻላውቅም፣ ግን እስኪሰክሩ ይጠጣሉ። ሌላ ሴት ወደዋል እየተባለ ይወራባቸው ነበር። ይሁን እንጂ እንደሳቸው ያለውን በተፈጥሮ ቶሎ ተናዳጅ የሆነ ሰው በጥቂቱ መጠጣትም ቢሆን ብዙ በደልና መጥ ሊያሰራው ይችላል ብሏል ስዊሳዊው ቴዎፍሎስ ዋልድሜየር። የውጭ ሰዎች ይሰሩት ስለነበረው ብልግና ሲናገርም የነ ስተርንንና የነ ሮዘንታል የንጉሱን ስምና ስራ የሚያጎድፍ ጽሑፍ በሙሴ ባርደር ተተርጉሞ ለንጉሱ በቀረበ ጊዜ በጠቅላላውም በአገሪቱ ውስጥ የነበሩ ነጮች የሚፈለገውን ትተው የማይፈለገውን እየሰሩ በተገኙበት ጊዜ የሆነውን ሲገልጽ ዋልድማየር እንዲህ ይላል። ስለዚህ ንጉስ ቴዎድሮስ ጥፋተኞች ሆነው ለተገኙት ለእነዚህ ህግ ተላላፊዎች የፍርድ ቀን አዘጋጁና በተሰበሰበ ብዙ ሺህ ህዝብ መካከል እንዲህ ሲሉ በከፍተኛ ድምፅ ተናገሩ። እናንተ አውሮፓውያን ወደዚህ መጣችሁ፣ እኔም ወደድኳችሁ፣ በብዙ ሁኔታም አከበርኳችሁ። ይህንንም የምታደርግላችሁ ሁላችሁም እጅግ እወደው እንደነበረውና ዘወትር እውነት ብቻ ሲናገር እንደኖረው እንደኔው ዮሐንስ ያላችሁ ናችሁ ብዬ በማሰብ ነበር። እናንተ ግን ቀጣፊዎች ናችሁ። በጽሑፍም በቃልም በምታስተላልፉ ወሬ በዓለም ፊት መጥፎ ስም አውጥታችሁልኛል። ከእናንተ ጋር እግዚአብሔር ያፈራርደኝ። ከሁሉም ይበልጥ የከፋውና ለውድቀታቸው ዋና ምክንያት የሆነው የህዝባቸው በየቦታው መሸፈት ነው። እጅግ አምርረው በሚጠሏቸው መኳንንትና የቤተ ክህነት ሰዎች የሚመራው ህዝብ በየቦታው ሲፈራረስባቸው በጭካኔ መቅጣት ጀመሩ። ሄንሪ ብላንክ ንጉሱ በኋለኛው ጊዜ ስለነበሩበት ሁኔታ የሚከተለውን ጽፏል። አለባበሳቸው አብዛኛውን ጊዜ በጣም ተራ የሆነ ነበር። የሚለብሱትም ተራ ሸማ የአገር ስራ ሱሪና ከአውሮፓ የመጣ ነጭ እጀ ጠባብ ነበር። ጫማ በእግራቸው ባርኔጣ ወይም ሌላ ነገር በራሳቸው አያደርጉም ነበር። በኋለኛው ጊዜ ለጠጉራቸው መጠንቀቅን ጨርሰው ትተውት ነበር። ለብዙ ወሮችም ቁንዳላው ሳይሰራ ይቆይ ነበር። በህዝባቸው ክፋት የተሰማቸውን ሐዘን ለመግለጽ ቅቤ መቀባት ትተው ነበር። በአንድ ስነ ስርዓት ላይ ስለ ልብሳቸው ተራነት ይቅርታ ጠየቁን። ሀገሯን ድል አድርገው ከያዙ በኋላ ባለፉት ጥቂት የሰላም ዓመታት ንጉሥ ማድረግ እንደሚገባው ሁል ጊዜ የክብር ልብስ እየለበሱ በህዝብ መካከል ይገኙ እንደነበርም ገለጹልን። በህዝባቸው ክፉ ባህሪ እድላቸው ተለዋውጦባቸው ሳያቋርጡ ከነሱ ጋር መዋጋት ከጀመሩ በኋላ ግን የወታደር ልብስ ይበልጥ ተስማሚያቸው ሆኖ ማግኘታቸውን ነገሩን። አጼ ቴዎድሮስ ህዝቡ በያለበት ሲያውካቸው ለዚህ ማረጋጊያ የወታደር ኃይላቸውን እንዳለ ማቆየትና ይበልጥም ማደርጀት ስለነበረባቸው በህዝቡ ላይ ብቻ ግብር እንዳይበዛ የካህናትን ቁጥር በመቀነስ ለእያንዳንዱ ቤተክርስቲያን ሁለት ቄስና ሶስት ዲያቆን ብቻ እየተዉ የቀረው እንደሌላው ሰው ሁሉ እየሰራ እንዲገብር አዘዙ። ይህም ከካህናት ጋር አቆራርጧቸው የቀረውን ጠብ አስከተለ። አጼ ቴዎድሮስ እንዴት ጨካኝ ሆኑ? አጼ ቴዎድሮስን ምንም ብንወዳቸው ብዙ ንጹህ ደም አላፈሰሱም ብለን ነጻ ልናደርጋቸው አንችልም። ነገር ግን ሰው ለመግደልም ሆነ ሌላ ጥፋት ለመስራት ምክንያት አልነበራቸውም ብለን ልንፈርድባቸው ደግሞ በጭራሽ አንችልም። ስለ ሁለቱም ነገሮች ማንም ከሚናገርላቸው ይልቅ ራሳቸው ሁሉንም ገልጸውታል። ለምሳሌ ፎርሙል ድራሳም አንቴ ቴዎድሮስ ያሰሯቸውን የእንግሊዝ ቆንስልና ሌሎች አውሮፓውያን በሰላም ተነጋግሮ ለማስፈታት ተልኮ እንደመጣ ስለዚህ የሚባልባቸውን ሁሉ ለምን እንደሰሩት በሚከተለው አነጋገር ገልጸውታል። ሚስተር ሆርሙዝ ድራሳም ከአንቴ ቴዎድሮስ ጋር ለመጀመሪያ ጊዜ ሲገናኝና ሲነጋገር የነበረውን ሁኔታ ሲገልጽ ከመጣ በኋላ የሚከተለውን ይተርካል። ከዚህ በኋላ ነገር ሳያበዙ በእንግሊዝኛ በርሳቸው መካከል ይህን አለመግባባት ያስከትል ለቻለው ቅያሜያቸው ምክንያት ወደሆነው ነገር ገቡ። ይኸውም ወደ አገራቸው በመጡ አንዳንድ አውሮፓውያን ክፉ ጠባይ የደረሰ ችግር መሆኑን ከገለጹ በኋላ በጊዜው የአበሻ ጳጳስ የነበሩትን አቡነ ሰላማን ቆንስል ካሜሮንንና ወንጌል ሰባኪውን ሚስተር ስተርንን አምረው ወቀሱ። ጳጳሱ ተንኮለኛ፣ አወናባጅ፣ የሃይማኖት ጉዳዮችን እየተዉ በአገሪቱ የፖለቲካ ጉዳይ እየገቡ የሚያውቁ ጠማማ ሰው መሆናቸውን ከገለጹ በኋላ ለገንዘብ ሲሉ ተገዝተው የመጡ ተራባሪያ አሏቸው። ይህም ማለት የኢትዮጵያ ገዥ ገንዘብ ከፍሎ ስላስመጣቸው ነው። በዚህ ጊዜ በአበሻ ውስጥ ለነበረው ሁከትና ትርምስ ሁሉ ምክንያቱ ራሳቸው ጳጳሱ መሆናቸውን በመግለጽም ወነጀሏቸው። በእርሳቸውና በእንግሊዝ መንግስት መካከል ያለው አለመግባባትም ደብዳቤያቸውን ለእንግሊዝ መንግስት እንዲያደርስላቸውና መልሱን እንዲያመጣላቸው ልከውት ጥያቄያቸውን ሳይፈጽም በቀረው በቆንስል ካሜሮን ጥፋት የተፈጠረ መሆኑን ተናገሩ። ስለ ንጉሱ ደብዳቤ አካሄድ ጥቂት ከተናገረ በኋላ ሚስተር ራሳም ጽሑፉን ይቀጥላል። ቆንስል ካሜሮን የንጉሱን ደብዳቤ ከተቀበለ በኋላ ወደ ምጽዋ ራሱ በመሄድ ፈንታ ደብዳቤውን በአንድ ኢትዮጵያዊ እጅ ላከና እርሱ የንጉሱ ጠላት የሆኑትን ቱርኮች ለመጎብኘት ወደ ከሰላ ሄደ። እዚያም ሂዶ ንጉሱን በእነሱ ፊት መሳለቂያ እንዲሆኑ አደረገ። ንጉሱ የተናገሩት ታሪክም እንዲህ ነበር። ቆንስል ካሜሮን ወደ ከሰላ ሲሄድ የአበሻ ሽከሮች አስከትሎ ሂዶ ነበር። ከዚያም ቱርኮች ባደረጉለት ግብዣ ላይ አበሾች አሽከሮቹ በቱርኮች ፊት የአበሻ ንጉሥ ወታደሮች እንዴት እንደሚያቀራሩና እንደሚፎክሩ እንዲያሳዩ አስገደዷቸው። ሁሉም እምቢ ሲሉ አንዱ ብቻ ተገዶ እንዲያሳይ ተደረገ። በዚህም ጊዜ ቱርኮች አበሾችን በንቀት እየተመለከቱ የታላቁ ንጉሥ ወታደሮች እንደዚህ ነው የሚዋጉት በማለት በጃንሆይ እያቤዙ ሳቁ። ይህ ወሬ ለንጉሱ ሊደርስ የቻለውም ከካሜሮን ጋር በዚያን ጊዜ በነበረ እንግዳ ወርቅ በተባለ ሰው አማካይነት ነበር። ሚስተር ራሳም ታሪኩን ሲቀጥል ይቆይና ስለ ሚስዮናዊው ስተርን ሲናገር፣ ንጉሱ ስለ ሚስተር ስተርን ሲናገሩም በአገሪቱ ውስጥ በኖረበት ጊዜ ሁሉ በመልካም ሁኔታ ይዘውት የቆዩ ሲሆን እሱ ግን እናታቸውን እንደተሳደበና ራሳቸውንም ነፍሰ ገዳይ እንዳላቸው ተናገሩ። ከዚህም ጋር መጀመሪያ ወደ ኢትዮጵያ ሲመጣ ዋና ስራው በኢትዮጵያ ያሉ ፈላሻ አይሁዶችን ወደ ክርስቲያንነት ለመመለስ ማስተማር መሆኑን ስለገለጸላቸው እሳቸውም ያለምንም ሁሉ ወደ አባቶቻቸው ሃይማኖት እንዲገባ ዋና ጠበቃ እንደመሆናቸው በጣም ተደስተው የነበሩ መሆናቸውንና እርዳታቸውንም ሳያቋርጡ በመልካም ሁኔታ ይዘውት እንደኖሩ፣ እሱ ግን ያ ሁሉ በጎነታቸው ሳይገታው የጳጳሱን ቃል ተቀብሎ እናታቸውን በመንገድ ዳር ተቀምጠው ቆሶ ሲሸጡ የኖሩ ዝቅተኛ ሴት የነበሩ ናቸው ብሎ ለዓለም ማወጁን ተናገሩ። ከዚህም በኋላ አበሾችን በጠቅላላው ጠማማ ሕዝብ በማለት አምረው ከወቀሱ በኋላ እሳቸው በነገሱ ጊዜ ያሰቡት በዘመኑ የነበሩትን የጭካኔ ሥራዎችና ክፉ ልማዶች ሁሉ ነቅለው ጥለው አገሪቱን በመልካም ሁኔታ ለማስተዳደር የነበረ መሆኑን፣ ለአገሪቱ አንድ አይነት የሆነና ጸጥታ ያለው አስተዳደር ለመመስረት ሞክረው ህዝቡ ግን ስነስርዓት የሌለው አገዛዝ መምረቱን፣ ከእሳቸው መነሳት በፊት አገሪቱን በመጥቀም ፈንታ በማይረባ የእርስ በርስ ጦርነት እየተፋጁ ክርስቲያኑን ህዝብ በማጥፋት ለጠላቶቻቸው ድል በሚሰጡ ልዩ ልዩ ባላባት ገዢዎች ስትጉላላ መቆየቷን፣ እሳቸው በነገሱ ጊዜ ግን ለሁሉም ጠቅላላ ምህረት አድርገው ባላባቱ ገዢ ሁሉ በደመወዝ እንዲተዳደር እንጂ በህዝብ ንብረትና ነጻነት ላይ ሁሉ ፈራጅ እንዳይሆን አገሪቱ በአንድ ገዢ እንድትመራ ለማድረግ እንደጀመሩና ዛማታ በዙፋን ላይ ሳይቆዩ ኢትዮጵያውያን የመልካም መንግስትን ጣም ለማወቅ የማይችሉ ነው እንዳገኙአቸው ገለጹ። እነሱም ይወዱት ለበጎ ስራ ተቃራኒ የሆነውን ሆኖ ስላገኙትም ከዚያ በኋላ ህዝቡ በሚወደው ክፉ ይዞታ መግዛት እንደጀመሩ ተናገሩ። የሀገሪቱን ሁኔታ ሳይ የተናገሩት ሁሉ እርግጥ እንደሆነ ለመረዳት እንደምችልም ገለጹ። በመጨረሻው ወደ ደቡብ ብሄድ በሰሜን ያለው ክፍል ያምሳል፣ ወደ ምዕራብ በሚሄድበት ጊዜ የምስራቁ ይሸፍታል። በየጊዜው ይቅርታ ባደርግላቸውም በአመጣቸው እየገፉ አሻፈረኝ ይሉኛል። አሁን ግን በየአቅጣጫው እያሳደር ስጋቸውን ወደ መቃብር ነፍሳቸውን ወደ ሲኦል ለመላክ ቆርጫለሁ በማለት ንግግራቸውን ዘጉ። ሁሉንም ሰብሩ ተብለው በጭካኔያቸውም ቢሆን ኢትዮጵያን መከፋፈልን እንደ ጀግንነትና እንደ ነጻነት ወዳጅነት ይቆጥሩት ከነበሩ መጻፍን ምን ያህል ይሻሉ እንደነበር ሲገልጽ ሆርሙዝ ድራሳም የሚከተለውን ጽፏል። በዚያው ቀን ንጉሱ በእድሜው ወደ 20 ዓመት የሚሆነው አንድ ኢትዮጵያዊ ወንጀለኛ በሰንሰለት እንደታሰረ ላኩልኝ። ወጣቱም በግፍ ለመውረስ ሲል እናቱን የገደለ ነበር። ግርማዊነታቸው የገዳዩን ጥፋት ሲናዘዝ እንደሰማና ከምን አይነት መጥፎ ህዝብ ጋር እየታገሉ እንደሚኖሩ ማየት እንድችል ፈለጉ። አጤ ቴዎድሮስ የላኩልኝን መልእክት የዘጉትም በሚከተለው ቃል ነበር። ይህን ክፉ ሰው በሕጉ መሠረት እንዲሞት ባዝ ኑሮ ፈትቼ ካስረከብኩህ አውሮፓውያን መካከል አንዳንዶቹ ነፍሰ ገዳይ እያሉ ይወነጅሉኝ ነበር። በኢትዮጵያ ሕግ መሠረት ይህ እናቱን ገዳይ ሰው ተቆራርጦ ተጥሎ ሳይቀበር በቅቶ መቅረት ነበረበት። ንጉሡ ግን በጥይት ተገድሎ እንዲቀበር አዘዙ። አጼ ቴዎድሮስ ጨካኝ ቢሆኑም በፍርዳቸው ፍትሐ ነገሥት ከሚባለው የኢትዮጵያ ዋና የሕግ መጽሐፍ ይልቅ እጅግ ርኅራኄና ምሕረት የሚያደርጉ ሰው ነበሩ። አጼ ቴዎድሮስ አልፎ አልፎ የሰውን ሕይወት ሳይመርጡ መሰዋታቸው የማይካድ ነው። ይሁን እንጂ ከእርሳቸው ቀደም ብለው የነበሩ መሳፍንት ይሰሩት ከነበረው አረመኔነት ያንዱን ግማሽ ያህል እንኳ አልሰሩም። ከቴዎድሮስ ዘመነ መንግሥት በፊት ሰዎች ጥቃቅን ለሆኑ ጥፋቶች ዐይኖቻቸውን፣ ምላሶቻቸውን፣ እጅ እግሮቻቸውን በማጣት ከዚህ የሚበልጥ በሚያሰቅቁ የጭካኔ ሥራዎች ይቀጡ ነበር። በቴዎድሮስ ጊዜ ግን አንድ መንገደኛ አገሪቱን በሙሉ በወርድና በቁመቷ ቢያቋርጣት ይህን የመሰለ አሰቃቂ ሥራ በቴዎድሮስ የተፈጸመበት ሰው ለምልክት እንኳ እንደማያገኝ አምናለሁ። ኮንሱሌሽን ስራቸውን የሚደግፍ ሐሳብ ሲገልጽ ሐሳባቸው ግልጽና ቀላል ነበር፤ ኢትዮጵያን ለማሻሻልና ወደ ቀደመ ታላቅነቷ ለመመለስ ሲያስቡ ይህን ለማድረግ የሚያስችሉትን ነገሮች ሁሉ ከጥንታዊ ስልጣኔዋ ለማምጣት ያስቡ ነበር። የኢትዮጵያ ጥንታዊ ሕግ ራሱ መልካም ነበር፤ ጥፋቱ ሳያቋርጥ ከቀጠለው ብጥብጥና ከቤተ ክህነቱ የመንፈስ መበላሸት ላይ ነበር። ፍርድ ተበላሸ፣ የጋብቻ ክብርና ወግ ጠፋ። ይህም ከመኳንንቱ በተነሳው የመጥፎ ምግባር ተላላፊ በሽታ የደረሰ ነገር ነበር። ነጋዴዎች ተዘረፉ። አንዱ ወንጀለኛ ወደ ሌላው መስፍን ግዛት ተሰዶ በሰላም እንዲኖር ይፈቀድለት ነበር። ለደረስጌው ድል አድራጊም ለአጼ ቴዎድሮስ የአገሩን ሁኔታ ለመለወጥ ለነበረው መልካም ሐሳብ የጥንቱን መልካም ሕግ ያላድሎ በጭካኔ ከማስከበር በቀር ሌላ መድኃኒት አልነበረውም ይላል። አጼ ቴዎድሮስ ሰውን በእሳት እያቃጠሉ መቅጣት እንዴት እንደጀመሩ ሲገልጽ ሆርሙዝ ድራሳም የሚከተለውን ጽፏል። ከቆዩት መሳፍንት ከነጉግሳ ወገን ለአጼ ቴዎድሮስ ፍጹም ታማኝ የሆኑት አቶ አርኪሶ የተባሉ አዛውንት ባላባት በዳውንት ይኖሩ ነበር። ንጉሱም ለእርሳቸው ሲሉ የአረጋዊውን ግዛት ከሌላው ግብር ሁሉ ነጻ አድርገው የእህል አፍራት ብቻ ለወታደሮቻቸው ያስከፍሉ ነበር። አጼ ቴዎድሮስ እኒህን ሸበቶ አረጋዊ ወዳጃቸውን አንቱ ይሏቸውና ያከብሯቸው ነበር። እኔን ሰው አጼ ቴዎድሮስን የማይወዱ ወልወዴዎች በደሪት አደጋ ጥለው ቤታቸውን ዘግተው ከነ ቤተሰባቸው በእሳት አቃጠሏቸው። አጼ ቴዎድሮስ ይህን ሲሰሙ አንድ ቀን ሙሉ ከሰው ተለይተው ሲያለቅሱ ዋሉ። ከሳቱ ያመለጠው ልጃቸው ያገሩን ሰዎች ሰብስቦ ወንበዴዎችን በማስተዳደር ከያዘ በኋላ ለፍርድ ወደ ንጉሱ አቀረባቸው። ከዚህ በኋላ ስለሆነውም ራሳም የተናገረውን ቃል በቃል ስንተረጉመው እንዲህ ይላል። ወንበዴዎች እስረኞች ትክክለኛ የሆነ ፍርድ ታየላቸውና ጥፋተኞች ሆነው ተገኙ። በዚህ ምክንያት ወንበዴዎቹ በታማኙና ውድ በሆኑ ወዳጃቸው ላይ በፈጸሙት ያስገዳደል አይነት እንዲሞቱ ንጉሱ ፈረዱባቸው። ከዚያም አንድ ቤት ውስጥ ገብተው ፍርድ አስፈጻሚዎቹ ገዳዮች በቤቱ ዙሪያ ሳር ከመሩበትና በዚያው አቃጠሏቸው። አጼ ቴዎድሮስ ይህን አይነቱን የጭካኔ ፍርድ ሲሰጡ ይህ የመጀመሪያ ጊዜያቸው ነበር። ከዚህ በኋላ ግን አመፀኞች ከዳተኞች ለሚሏቸው ሁሉ ተስማሚ ቅጣት ስለመሰላቸው በብዙ ሰዎች ላይ ይፈጽሙት ነበር። በዚያም ብሎ በዚህ በታላቁ ሰው ውድቀት ከሆኑት ምክንያቶች አብዛኛዎቹ ከዚህ በላይ የተገደሱት ነገሮች መሆናቸው አይካድም። ከዚህ ሁሉ ጋር ደግሞ ልንክዳቸው የማንችል ከፍተኛ የሆኑ የራሳቸው የባህሪ ጉድለቶች ነበሩባቸው። እነሱም አንደኛ ለመቆጣጠር የማይችሉት ቆይተው የሚጸጸቱበትንና ሊያደርጉት የማይፈልጉትን ነገር የሚያስፈራቸው ቁጡነታቸው ነው። ሁለተኛ ድልና ክብር እንደሚያቀብጣቸው ብዙ ታላላቅ ሰዎች ሁሉ አልፎ አልፎ ያሳዩት የነበረ የከንቱነት ትምክህት ነው። ሶስተኛ ሰውን ከሚገባው በላይ ያምኑ ይወዱና አውቆ ተንኮል ሲሰራ ቀርቶ ሲሳሳት ያገኙት ቶሎ ይቀየሙበታል። የራሳቸው ወዳጅ ቆንስል ፕላውዴን በጠባያቸው ውስጥ ያሉት እጅግ መጥፎ የሆኑ ነገሮች ለመግታት የማይቻል ቁጣቸው ንጉስነታቸውንና ከመለኮት የተሰጣቸውን መብት በሚመለከት ነገር ያላቸው ኩራትና የማይበገር መንፈስ ለሃይማኖታቸው ያላቸው ግትር ቅናት ናቸው ይላል። ይህ ጠባይም በማኪያቬሊ ራስን ለውጦ የመግዛት ጥበብ የሰለጠኑ መሪዎች እየበረከቱ በሄዱበት ዓለም ለአንድ መሪ ታላቅ ጉድለት ነበር። እነዚህን ጉድለቶች የጠቀስኩት ለውድቀታቸው ምክንያት ከሆኑት ነገሮች የራሳቸው ጠባይም ድርሻውን ማበርከቱን ለመግለጽ እንጂ እነዚህ በብዙ ሰው ላይ የሚገኙ ሰብአዊ ጉድለቶች የኒህን ታላቅ ሰው ትልቅነት ይቀንሱታል ብዬ አይደለም። የመጽሐፌ ምንም እንኳ በልብ ወለድነት ቢጻፍ የታሪኩን መንፈስ እንዳይለቅ እስከተቻለኝ ብርቱ ጥንቃቄ ስላደረግ በዚህ ድርሰት ላይ የቀረቡት ቴዎድሮስ የኔ ቅርጽ ከመሆን ይልቅ እግዚአብሔር ወደ ፈጠረው ሰውነታቸው የተጠጉ እንደሚሆኑ ሙሉ ተስፋ አለኝ። አጼ ቴዎድሮስ የሚመሩት ሕዝብ ሳይፈጠርላቸው የተፈጠሩ ታላቅ መሪ፣ የአገሬን ሕዝብ ታላቅ ባለጸጋ በሰላም የሚኖር የሰለጠነ አድርጌ ለማየት እችላለሁ ብለው ሌት ተቀን ሲዋትቱ በጎ ምግባራቸው ሁሉ ተረስቶ ሰው ጠልቷቸው ሰውን ጠልተው በክፉ ሁኔታ የወደቁ ሰው ናቸው። ግን ይህ ውድቀት ለእርሳቸው ታላቅ እረፍት፣ በኢትዮጵያ ታላቅ እፍረት ነበር። አቤ ጉበኛ አባ ግራኝ ሞተ የወዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ። ምዕራፍ አንድ ካሳ ሲወለድ። ነገሩ ምንም ብቀጥን ጠጅ ነኝ የሚለውን የአባቶች ምሳሌ የሚያሳስብ ነው። ምንም እጅግ ቢጉላሉ፣ ምንም ግፍ ቢበዛባቸው፣ ምንም በቁም ቢሞቱ ኃይሉ ወልደ ጊዮርጊስ ጨርሰው ቀባሪ ዘመድ አላጡም ነበር። ምንም እንኳ ደጃዝማች ማሩ በነገሩ ብዙ ጊዜ ቅርብ ሲላቸው ቢታይ ለመኳንንቱ እንደነ ቀኛዝማች ከብቴ ያሉት ቁም ነገረኞችና ሃይማኖተኞች፣ ካህናቱም እንደነ ሊቀ ካህናት ላቀው ያሉት በነብር ሰርግ መካከል ቢገቡም የተጣሉትን ለማስታረቅ ፊጃጣውን ለማማለት እንጂ ለሌላ ሰው ተብለው የማይተረተሩት በየቀኑም ባይሆን በየሳምንቱ ሳይጠይቋቸው አይቀሩም ነበር። ቆረኞችም ሌላ አያድርጉላቸው እንጂ በየጊዜው በድብቅ ስንቅ መናቃቸው አልቀረም። ወይዘሯ ስትጠገብም በዚያ ጊዜ ሰው እንጂ ጨርሰው የሀብት ድሃ አልነበሩም። በዚህ ሁኔታ ላይ እንዳሉ ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳጋዘው አንድ ቁምሰኛ ሰው ቤት ጭፍ ያለና ብቸኛ አልነበረም። ቢሆንም በደስታ የተሞላ ቤት ነበር ለማለት አይቻልም። በዚያ ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። መልክ የባለቤቱን ባህሪና ስሜት ይገልጻል ከተባለ የዚህ ሕፃን ፊት የወደፊቱን ታላቅነቱን ይመሰክር ነበር ለማለት ይቻላል። የሙሴ ገጽ የብርሃን ምልክት ነበረበት እያሉ እንደሚናገሩት ከተፈጥሮ ልዩ የሆነ ብርሃን ተስሎበት ነበር ብሎ ማጋነኑ ቢያስቸግርም አስተያየቱና ግንባሩ ልዩ ተፈጥሮውን የሚገልጹ ምልክቶች ነበሩ። አራሷን ወይዘሮ አትጠገብን ሊጠይቁ የተሰበሰቡት ሁሉ የስተቡን ሕፃን ፊት እያዩ ከአድናቆት ጋር ከተቀመጡ በኋላ ስም እናውጣለት፣ ስሙ ዛሬ መውጣት ይገባዋል እያሉ ተንሾካሸኩ። የልጃዝማች ማሩ ታዛቢዎችም ከጠያቂው ሕዝብ ጋር ጠያቂ መስለው ገብተው በመቀመጥ በልጁ ስም አወጣጥ አማካይነት የሚነገረውን ሽሙጥና መስቃ ለማዳመጥ በዚያ ተገኝተው ነበር። ስሙን ዛሬ ነው የምናወጣለት አሉ ከወይዘሮ አትጠገብ ሩቅ ዘመዶች አንዷ ወይዘሮ የውብዳ። ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ። እኔም ዛሬ እንዲወጣለት እፈልጋለሁ አሉ ልጅ ኃይሉ። ምን አስቸኮለ አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ሕፃን ልጃቸውን አቅፈው ጋደም እንዳሉ። ለምን አንቸኩልም አሉ ልጅ ኃይሉ በለሆሳስ። የለም ዛሬ ይውጣለት አሉ ብዙ ሰዎች እንደገና። እንግዲህ እሺ እንዳላችኋ አሉ ወይዘሮ አትጠገብ። አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ። ከደጃዝማች ማሩ ታዛቢዎች አንዱ ትክ ብሎ ሲያቸው አይን ላይን ግጥም ስላሉ ሴትየዋ እንደ ብዙዎቹ የበጌም ድርና የጎጃም ሴቶች እልከኛ ቢጤ ኖረው አለባቸው ብየዋለሁ አሉ ቆጣ ብለው። የሴትዮዋንና የደጃዝማች ማሩን ሰላይ በአይንና በስሜት መጋጨት ማንም ስላላየ ሁሉም ለአንድ አፍታ ሴትዮዋን ቀና ብሎ አየና ስም ማውጣቱን ቀጠለ። እኔ እርቅ ይሁን ብየዋለሁ አሉ ልጅ ኃይሉ በክፉም በደጉም ከመጠየቅ ተቆጥበው የማያውቁት ቀኝ አዝማች ጠብቴ። እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝ ነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል፣ አንዱ ሱስኒዮስ፣ አንዱ በቀለ፣ አንዱ ተገኘ ሲል ቆየና እስኪ እናቲቱን ደግሞ እንስማ አሉ ሊቀ ካህናት ላቀው። ወይዘሮ አትጠገብም እኔስ ለልጄ ስም ለማውጣት የፈለግኩት አስገርዤ ዳቦ ደፍቼ ፍሪዳ አሳርጄ ነበር። በእርጅና አንድ ልጅ ተገኝቶ የወግ ማዕረጉ ባይቀርበት መልካም ነበር። እምቢ ብላችሁ ተጀመራችሁት መቼስ ምን ይደረጋል? ሳንቲ ገኝ ብየዋለሁ አሉ። ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ ያፈረኞች በዚህም አጠራር እርስ በርሳቸው ባይን ሳይጠቃቀሱ አልቀሩም። መጨረሻውም እሺ አባትየውስ ማናልኸው? አሁንም በሆነ እንደሆነ መቼም የሚጸናው ያንተ ነውና ተጠንቀቀህ አውጣለት አሉ ሊቀ ካህናት። እኔማ ማን እለዋለሁ? ካሳ ነው እንጂ ካሳ ብየዋለሁ አሉ ልጅ ኃይሉ። ይሻላል ደግ ነው አሉ ሊቀ ካህናት አላቀው። ምን ነው እርሶ ደግሞ ልጅ ኃይሉ ለምን ነው የነፋሲ የነበካፋ የነምን ትዋብ ዘር ምን ግዜ ጥሮት ተዚ ቢወለድ የባሪያና ያውሻትም ይወጣለ ለምን እንደው ወርቁ ቢጠፋ ሚዛኑ ጠፋ ይላሉ ለምን በዚህ ባዶ ጎጆ ስለተወለደ ነው እንኳን እሱ ፍጥሩ ጌታችን ኢየሱስ ክርስቶስን በበረከት ተወልዷል አይደለም ጌታ ሊቀ ካህናት አሉ የወይዘሮ አትጠገብ ዘመድ ይቻሉ በኮንስትራ ያኛል ረጅም ጊዜ ተቀምጠው በዚህ ቀን እንኳ ደስ ብሏቸው እንዳይሉ ያስጠባቂ ተልቆባቸው ስላዩ እጅግ ተበሳጭተው እኒሴት እንዲያው በጠቅላላው ሁኔታ የሚበሳጩ መሰለ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ የተበሳጩ መሆናቸውን ማንም አላወቀላቸውም ነበር እንግዲህ መቼም ታባትየው በኋላ መሰየም አንችል አሉ ሊቀ ካህናት ለምን እሳቸው አይለውጡትም ይፈልጉ ዳዊት ይፈልጉም እንደ መልኩ ሰለሞን ይፈልጉም ፋሲል ያለዚያ ሽፈራው በላቸው አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ አንድ ባሪያ እንደገዛ ሰው ካሳም ቢሉት አሉ የወይዘሮ አትጠገብ ዘመድ የለም እኮ የወይዘሮ ይውዳ ነገሩ ሌላ አይደለም ለእኔ ተስማሚ ሆኖ አግኝቼው ነው ግድ የሉትም ሙያ ስምን አይከተልም ሙያውን እግዚአብሔር ታደለው ይህ ስም የባሪያና የውሻ ስም መሆኑ ቀርቶ ወደፊት ብዙ ህፃናት የሚሰየሙበት ስም ሊሆን ይችላል አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል ግን ከነዚያ ሰዎች መካከል የኢየሩሳሌም ንጉሶች ዳዊትንና ሰለሞንን ወይም የኛዎቹን እነ ፋሲልን እነ ኢያሱን ለመሆን የቻለ አንድ እንኳ የለም የታላቅ ሰው ስም ተሸክሞ ምንም አለመስራት የሰው ስምና ስራን ማዋረድ ነው የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙን ሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙ ካሳ ይበቃዋል አሉ ብቻይሉ እንግዲህ ታሉ መቼስ ምን ይደረጋል አሉ ወይዘሮ የውብዳር ወይዘሮ የውብዳር ምን ያድርጉ እናቴ በቤታቸው ሰው እያለቀ ሀብቱ እየዘቀዘቀ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆኑ ቤተዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሀዘናቸውና ለቁጭታቸው አንድ መልካም መወጫቸው ነበር ከወይዘሮ አትጠገብ ጋር ያላቸው የስጋ ዝምድና እስከዚህ ቅርብ አልነበረም ጉዳዩን የሚያውቁ ሰዎች እንደሚሉት ዝምድናቸው ቢቆጠር በሁለቱም በኩል ከሰባት ቤት አልፎ ለጋብቻ ደርሰዋል ነገር ግን የጋራቸው የሆነ ታላቅ የሚባል የቆየ አንድ የዘር ግንድ ያላቸው ወይም ቤተዘመዶቻቸው በሞት የተፈቱባቸው ሰዎች ሁሉ እንደሚያደርጉት ወይዘሮ አትጠገብና ወይዘሮ የውብዳር ከአንድ እናትና ከአንድ አባት ተወልደው የማይፋቀሩ ቤተዘመዶችን የሚያሳፍር ብርቱ ፍቅር ነበራቸው ምን ያርጉ ሩቅ ዘመድን የሚያቀርቡት ሁለቱም ምክንያቶች ነበሯቸው ሁለቱም እነ ፋሲል ተያይዞ የመጣ አንድ ታላቅ የዘር ግንድ ነበራቸው በሁለቱም በኩል የነበሩት ቤተ ዘመዶች እንደ ድል ሆኖ ሞት እያደነ የሚጨርሳቸው ነበሩ ስለዚህ ወይዘሮ የውብዳር ለእኒ ከእህት በላይ ለሚወዷቸው ዘመዳቸው ልጅ ታላቅ ወይም አስፈሪ ስም ለመስጠት ፈለጉ ልጅ ኃይሉ ደግሞ ሌላ ስሜት ነበራቸው ደጃዝማች ማሩ የሰሩባቸውን ያን ሁሉ ግፍና በደል እነዚያ ስሞች አንዱን ለልጃቸው በመስጠት እንደማይወጡት አልዘነጉትም ብቻ መበደላቸውንም ሳይረሱ ካሳ አሉት ደጃዝማች ማሩ ለምነው አግባብተው ካቀረቧቸው በኋላ ባለሟል የእህት ባል ካደረጓቸው በኋላ የሚወዷትን ሚስታቸውንን እና አይተው ያልጠገቡትን ህፃን ልጃቸውን ነጥቀው ለፈጸሙባቸው ግፍ ከዚያም ለብዙ ዓመታት በማጋዝ ላደረሱባቸው በደል እንዳትጠገብ ካሉት ጨዋ የጨዋ ዘር የሆኑ ሴት በዚያ በችግራቸው በዚያ በሐዘናቸው ጊዜ ያን የመሰነ የአይን ተስፋ ስላገኙ ካሳ አሉት ቢሆን ቢሆን ካሳነቱ በሌላ ይመሰክራል ባይሆንስ ከጥቂት ወራት በኋላ ይህን ወርቅ የመሰለ ህፃን በክንድ ታቅፎ ሲቦርድቅና ሲፈነድቅ ለማየት ከሽቶች ሁሉ በላይ መሆኑ የተመሰከረለትን የህፃን አንገት ስር ለማሽተት መቻል መቼ ቀላል ካሳ ነው የሚል ሐሳብ በልጅሃይሉ አእምሮ ስለመጣ ለልጁ ከካሳ የሚሻል ስም አለ ብለው አላመኑም። የምን የስም ሽሚያ ነው? ታላቁን ስም በስራው ሩጦ ይድረስበት። በዚህ ሁኔታ ልጅሃይሉ የልጃቸው ስም ከካሳ በቀር ሌላ እንዳይሆን የሚፈልጉ መሆናቸውን በለዘበ ሁኔታ ስላስረዱ ያወጣሁት ስም ቀረብኝ ብሎ ማንም ሳይቀየም ሁሉም በካሳ ተስማሙ። አራስ በያጅው ሁሉ ወደ የቤቱ ከመግባቱ አስቀድሞ የቀኑ ውይይት ወደ ደጃዝማች ማሩ ጆሮ ደርሶ ነበር። ይሁን እንጂ ቀጥ ያሉትን ቃሎች የተናገሩት ሴቶች በተለይም ግትልሿ ወይዘሮ የውጃር መሆናቸው ሲገለጽ ነገሩን ችላ ብለው አለፉት። የዚያ ጊዜው መኳንን ከዚያ ሁሉ ጭካኔያቸው ሴትን ስለምትናገረው ኃይለ ቃል ብዙ አይከታተሉም ነበር። ደጃዝማች ማሩም በዚህ ሁኔታ ከሌሎች የተለዩ አልነበሩም። ልጅሃይሉ ጠያቂው ገብ ሲል ወይዘሮ ስትጠገብ ወደ ተኙበት አልጋ ቀረብ አሉና እስቲ ገለጣ ይልኝ ልየው አሉ። ወይዘሮ ስትጠገብም ልጁ የተሸፈነበትን ነጭ ነጠላ ገለጣ አድርገው ሕፃኑን አሳዩአቸው። ልጅሃይሉ በተፈጥሯቸው ሕፃንን የሚወዱት ከመንፈቅ በኋላ ጀምሮ እንጂ እርጥብ ሕፃን አይወዱም ነበር። እንደዚያ ከሚወዷትና ደጃዝማች ማሩ ካፋቷቸው የመጀመሪያ ሚስታቸው ከወለተ ተክሌ የተወለደውን ሕፃን ክንፎንም ቢሆን መንፈቅ እስኪሞላው ድረስ አቅፈው ስላሳሙት ለጋ ሕፃን ላለመውደዳቸው ዋና ምስክር ነው እየተባለ ለብዙ ዘመን በቋራ ይነገር ነበር። የዛሬው ሕፃን ግን የተወለደ የዕለት ሁለት ሲያዩት ለታላቅ ቁም ነገር የሚውል አንድ ተአምረኛ ሰው መስሎ ታያቸው። ለዚያ ሁሉ ግፍና የቁመና ሞት ካሳ ነው በማለት ካሳ ብለው በመሰየማቸው ራሳቸውን እንደ ነቢይ ቆጠሩት። ያ ደጃዝማች ማሩን በጥይት አቃጥለው ቢቻል ለማምለጥ ባይቻል በዚያው አብረው ለመሞት ያሰቡበት ጊዜ የአምስታቸውን ተቀምጠው ለሌላ ታላቅ መኮንን በተዳረችበት ጊዜ በእስረኝነታቸው እየተጠበቁ ሚስታቸውና የጎባናቸው አጃቢ ሆነው እንዲሄዱ በተደረገበት ቀን የአንዱን መሳሪያ ከእጁ ነጥቀው ያገኙትን ገለው ቢቻል አምልጠው ቋራ ለመግባት ባይቻል በዚያው ለመሞት ያሰቡበት ሰዓት ያ ሁሉ ግፍ፣ ያ ሁሉ ጥቃት ከትዕግስታቸው በላይ እየሆነ በተገነናቸው ቁጥር ፈጽሞት የወሰኑት ሁሉ እቅድ ይህ ነው የማይሉት እጅ አታሪ ነገር እየተገታ ሕይወታቸው ከሞት ተርፎ በእድሜ ከሰነበቱ አይቀር ይህን ልጅ በመተካታቸው ይህ የእግዚአብሔር እቅድ እንጂ የኔ እቅድ አይደለም አሉ በልባቸው። ቢሆንም ስሙን ካሳ እንጂ ሌላ ሊሉት አልፈለጉም። ምዕራፍ ሁለት ደጃች ማሩ። ወደ ምዕራብና ደቡባዊ ምዕራብ አቅጣጫዎች የጣቁሳና የወይና በታች እለፋ ተራራዎች በጭጋግ ተሸፍነው በታላቅ ግርማ ይታያሉ። ወደ ሰሜን የደንቢያ ሜዳ ለጥ ብሎ ይታያል። ወደ ሰሜናዊ ምስራቅ የጎርጎራ ተራራዎች ግማሹን ደመና የሸፈነው ፀሐይ ቦቅቅ ብሎ አርፎባቸው በቅርቡ ግትር ብለው ይታያሉ። የገሊላ ገዳም ደሴት በቅርቡ ጉብ ብላና ጢስ የለበሰች መስላ ስትታይ፣ የደቅ ደሴት በጠራ ሰማይ ተቋርጣ የቀረች ትንሽ ደመና መስላ ከሩቅ ትታያለች። የብቸኝ ሜዳ ከጣና ባህር ጋር እኩል በሆነ ደልዳላነት ለጥ ብሎ ይታያል። የበልግ ዝናብ በማካፈሱ ከሶካነቱ በላይ በልጉ ግጥም ስላለበት በላዩ ከተሰራጩት ቀለመ ደማቆችና ለቁጥር ከሚያስቸግሩ ብዙ ከብቶች ጋር ሲታይ በማየት ከሚገኙ ደስታዎች ሁሉ ከፍተኛውን ይሰጣል። የብቼ ሜዳ ያ እረኞች ሲሯሯጡ፣ ሲታገሉ፣ ዱላ መክቻ፣ ኩበት ካፊ፣ ኳስ አቀበሎ ብቻ፣ ቅልሞሽ፣ ገና፣ ሽመቅልጥሞሽ፣ ቁሊ፣ ንጥቂያ፣ ጅራፍ ግርፊያ፣ ኩትኩቾሽ አባቦረዴ የሚዳቋውተት ማጠጣት ድብብቆሽ አንክሻንክሻ ዝላይና ሌላም እሱን የመሳሰሉ ጨዋታዎች ሲጫወቱ የሚውሉበት በጣና ባህር ዋይን ተወጥተው ካቢያቸውን አንጥፈው በደረሳቸው ለጥ ብለው ፀሐይ የሚሞቁበት የብቺ ሜዳ ያ በረጋሪ ሽቦ አልጋ ላይ እንደተነጠፈ ምቹ ፍራሽ ሲረግጡት ሱብ የሚል ያ ያለፋይ አኩሳ ያ ጨፈር ነጋዴዎች በቅሎዎችና ጋፍሶች ሳይገጡበት የማያልፉ ያ ከድንበሩ ሲደርሱ ቂጣ ዳቦ ቆሎና በሶ አረፍ ብሎ ሳይቀመስበት የማይታለፈው ያ የረፍት ቦታ ያ የደስታ ቦታ ያ ለሚርቁት ሀዘንና ትዝታ ያ በሳር በተሸፈነው ያሉዋ ምድር ኮረፍታ ላይ ባሉ ጊዜ ዝቅ ብሎ ተዘርግቶ ሲታይ ከደረጃ ወርዶ መሬት ለሚረግጥ መስፍን የተነጠፈ የፋስ ሰጋጃ የሚመስል ሜዳ የተለመደ የበልግ ጊዜ መልኩን ይዞ ነበር። ባልዋ ቋርጦ ወደ ብቸኝ ቶካ በሚወስደው አውራ መንገድ ነጫጭና አደፍ አደፍ ያሉ ልብሶች የለበሱ ነጋዴዎች ወደ ጎንደር ከተማ ይጓዛሉ። ከነፋ ከጣቁሳ የተነሱት ቅቤ ቅመማ ቅመም ሌላም ብዙ ነገር የጫኑ ነጋዴዎች ከጨፈር ከዳንግላ ቅቤ ማር ሌላም ብዙ ነገር የጫኑ ነጋዴዎች አለቆቹ በየበቅሏቸው ጫኞቹ በእግራቸው ሲጓዙ ይታያሉ። ተማሪው ደበሎ ለብሶ አቆፋዳና ቅምጫና አንጠልጥሎ የሰኔል ትራውን ገትሮ ዜማውን እያንቆረቆረ ወደ ጎንደር አቅጣጫ ይገሰግሳል። ከታላቁ ሜዳ ባሻገር ግራና ቀኝ ባሉ ዋልካ መሬቶች ላይ የሚያርሱ ገበሬዎች ጅራፍ ጧ ጧ እያለ አልፎ አልፎ ይሰማል። ለጥቀን ቀረውን የመንዳባ መድኃኒዓለም በዓል ለማክበር ወይባ ልብስ ለብሰው ወይባ ሻሽ ጠምጥመው ብዙ መነኮሳት ወደ አቆዛጣጫ ይጓዛሉ። በዚህ ጊዜ ነበር ደጃዝማች ማሩ ባልዋ ኮረፍታ ላይ ድንኳን አስተክለው ከብዙ ሰራዊታቸው ጋር ሰፍረው ይህን ሁሉ ትርኢት ይመለከቱ የነበር። ደጃዝማች ማሩ በጊዜያቸው በደቡብ እስከ ዳሞት በምዕራብ እስከ ሱዳን ጠረፍ በሰሜን እስከ ወገራና በለሳ በተክላለው በያቅጣጫው ለጎንደር ከተማ አቅራቢያ የነበረውን ክፍለ ሀገር ሁሉ የሚገዙ መስፍን ነበሩ። ይህን ሁሉ ክፍለ ሀገር ለመግዛት የቻሉትም ተደከመው የጎንደር መንግስት በመሾም ብቻ ሳይሆን ጉልበት መብት ነው የሚለው የዘመነ መሳፍንት ሕግ በማይፈቅደው መሰረት በጦርነት ድል እያደረጉ በመያዝ ጭምር ነበር። ምንም ጀግና ቢሆኑ በሰሜን እነወገራን እነበለሳን በምዕራብ እነቋራን በደቡብ እነጋርጌን እና ሸፈርን የመሰሉ አገሮችን ደንቢያ ላይ ሆኖ በትክክል ለመቆጣጠር ደጃዝማች ማሩን ማስቸገሩ ስላልቀረ አልገብር እያሉ ያስቸገሩ አንዳንድ ክፍሎችን ለመምታት ከፈንጃ ተነስተው ወደ ጋርጌና አሸፈር ለማምራት አልዋ ላይ ሰፍረው ነበር። ነገር ግን መጪው ቅርብ ጊዜ ወርሃ ፋሲካ በመሆኑና የደጃዝማች ማሩ ወታደሮችን በእነዚህ አቅጣጫዎች ብዙ ጊዜ እየዘመቱ ኃይለኛ ብትር እየቀመሱ ይመለሱ ስለነበር ያለ ምክር ዘመቻቸውን መቀጠል አልፈለጉም። ደጃዝማች ማሩ ኃይለኛ ጦረኛ ሲሆኑ ዘዴና መግባባት የሚያሳቸው ሰው ስለነበሩ ብዙ ቅን ሐሳብ ሳይቀበሉ ይቀርና ብዙ ችግር ይገጥማቸው ነበር ይባላል። በዚህ ጊዜ ግን ችግሩ እየገባቸው የሄደ ይመስላሉ። ስለዚህም ታላላቁን መኮንኖቻቸውን በድንኳናቸው ሰብስበው ምክር ጀመሩ። እንግዲህ ምን እናድርግ ትላላችሁ አሉ ደጃዝማች ዘወትር ከሚታይባቸው የግድየለሽነት ጠባይ ለየት ያለ የስካዜ መልክ እየታየባቸው። ዘምተን ማስገበር ነው እንጂ ይህን ጋለሞታ ልጅ ሁሉ ዛዲያ ምን እንሰራለት አለ እንደ ወንድሙ እንደማሩ ግትር የሆነው ልጅ ወልደ ተክሌ ከተቀመጠበት እየተነሳ። ይህማ መች ጠፋኝ የተሻለ ምክር ቢገኝ ብዬ እንጂ አሉ ደጃዝማች አሁንም ትክዝ እንዳሉ። ጌታዬ እኔ ቀድሞን ተናግሬያለሁ አሉ ቀኛዝማች ከበቴ ተነስተው ኩታቸውን እያደገደጉ። ምኑን ነው የተናገርከው አሉ ደጃዝማች ማሩ ቀኛዝማች ከበቴን ገደም አድርገው እየተመለከቱ። በግቢም በምንም እያል በፍቅር ብንይዛቸው ይሻላል ብዬ ነዋ አሉ ቀኛዝማች ከበቴ። በመን ፍቅር ነው ደግሞ ምን ይዛቸው አሉ ደጃዝ ማስማሩ በሚቻለው ፍቅር ሁሉ አሉ ቀኛዝ ማስከብቴ ዛሬስ እውነትም እንደተመከርቷል ተመስገን እባክህ በቃ ቁጭ በል አሉ ደጃዝ ማች በቁጣ እኛን ማች እንደማፈር ብለው ሊቀመጡ ጎንበስ ሲሉ ፊታራሪ ሰንደቁ ቁጣቸውን እያደገደጉ ተነሱና ጌታዬ መከር ተጠየቁን ዘንድ እኔም ማስተባበን እንድገልጽ ይፈቀድልኝ ብለው ለመከተል ሲፈልጉ ደጃዝ ማች በድንገት አቋረጡና ተናገር እንጂ ማን ከለከለ አሉ ፊታራሪ ሰንደቁም ብለው ጉሮሯቸውን ካጠሩ በኋላ ምንም ሐሳቡን ጌታዬ ሲጠሩት ባይ የኔ ሐሳብ ተቀኛዝ ማች ሐሳብ የተለየ አይደለም በብዙ መንገድ ሞክረናል ያደረግነውም ሁሉ በየጊዜው ተመከዳት አላዳነንም በዚህ ብንሞክርስ ምን አለበት አሉ አሁንስ የደምቢያና የጎንደር ወይዘሮዎች አለቁ መሰለኝ ለመሆኑ ሚስቶቻችሁን ፈታችኋል ሚስቸግሯችሁ እንደሆነ ንገሩኝና ላሳጭላችሁ አሁን የምክርና ፈሊጥ ሆኖ ይቀርባል በላን ተምቁጭ ባልልኝ አሉ ደጃዝማች እንደቀኛዝማቹ ግዜ በጣም ሳይከሩ በዚህ ጊዜ ለከካህናት ላቀው ረጅም ካባቸውን እንደለበሱና ነጭ ረጅም ጭራቸውን እንደያዙ ያን ግዙፍ አካላቸውን ይዘው ከተቀመጡበት ብድግ ሲሉ ደጃዝማች ክርናቸውን ከመከዳው አገጫቸውን ከመዳፋቸው አስደግፈው ራሳቸውን ከወገባቸው በታች ጋደም ብለው አንዳንድ ጊዜ መሬቱን አንዳንድ ጊዜም ሰዎችን አንዳንድ ጊዜም የድንኳኑን ጣራ እየተመለከቱ ያዳምጡ ከነበረበት ቀና ብለው ቁጭ አሉና አባቴ ቁጭ በሉ እንጂ አረ በመድኃኒዓለም ቁጭ በሉ ቁጭ ብለው ይገሩኝ አሉ አረብኝ ጌታዬ ፊት መቆም ምን ይጎዳኝ ብለው ይልቁንስ የምናገረውን እንዲሰሙልኝ ለምላለሁ አሁንም በሆነ እንደሆነ መቼም ግቢ ሰዎችን ከመያዛምዷቸው አበይት ጉዳዮች አንዱ ነው ጌታችን ኢየሱስ ክርስቶስ እንኳን አሁንም በሆነ እንደሆነ ከፍተኛ ቦታ ሲሰጠው በእሲ ወበእሲ አሐዱ አካል እምንቱ ዘእግዚአብሔር አስተሳመረ እይቅ ይፍልጥ ሰብ ብሏል የህቶ ባልባላ ጋራው ሊሆን አይችልም ንጉሥ ሰለሞን አሁንም በሆነ እንደሆነ በዚያ ሁሉ ከፍና ታላቅነቱ አንስተ አህዛብን ወዶ ፈጣሪውን ስንት ያደረገለትን አምላኩን ዘንግቶ ለነቢዩ ኤልዜቡል ሰግዶ መሞቱን ጌታችን በመጻፉ የሚያውቁት ነው። አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ ወንድሞቹ እንዳሉ የሚያስቸግሩን አንዳንድ መኳንንት በእቶቻችን አማካይነት መፈታቸው እንዲገዛ ብናደር በየጊዜው የክርስቲያኖች ደም ለማፍሰስ ምክንያት ይሆኑ አይችሉም። በዚህም በላይ እኛ አንድ ፍኖን አረቦችን ቱርኮችንና ሌሎችንም አህዛቦች በበለጠ ለማጥቃት ያችለናል አሉ ሊቀታና ላቀው በተለመደው ያነጋጋል ይያቸው አባቴ ነገሩን እኮ አጥቼው አይደለም አሉ ደጃዝ ማስማሩ ትክክል ብለው ቆዩ በኋላ ነገሩን ለወጥ አድርገው እንደ ቀልድም እንደ ቁም ነገርም ማስመስለው እሺ እሱስ ይሁን ግን በመጥሩት መንገድ ተሆነ የነሱ እህቶችም እኮ የኔን ሰዎች ወደ ወንድሞቻቸው ሳቡ ማለት ነው አሉ። ፈርደን አሉ ሊቀታናት እንደመሳቅ ብለው እግራቸውን ቀጠሉና አሁንም በሆነ እንደሆነ ዛሪያ የሚፈልገው ምኑ ነው መሳሳቡ መተሳሰሩ መቆራኘቱ አይደለም አሉ። ዛሪያ ብቆራኝስ ተነቋረኛ ኃይሉ ጋር ልቆራኝ አሉ ደጃዝማች አይ ደግ ሰው ጌታዬ እሱንማ እኔ በጣም አውቀው ያን ደግ ሰው ተሆነ ዛዲያ ለምን ይሄን ያያውከኛል እኔ አርጉሞች ዘመዶቹ እየመከሩት እኛ ሞገደኞች ጋረኞች መኳንንቱ ጠጅ ነው ገበሬው ባለየው ባሪያው ጠጅ ነው መኳንንቱ ኩታ ባላገሩ ኩታ ነው ወይ ቋሮች የነሱን ጥጋ ባለማወቅ እንዴት ሆነ ዛዲያ ስለነሱስ መች ይታዘዙና ከሱ ቃል ሳይወጡም ካለ ተነገራቸው አብራቸውን እኮ ባሪያዎች ናቸው ዛዲያ እንግዲህ የህትባል ጉቦ ይስታደልም ይሉኝ አሉ ደጃዝማች የለም ጌታዬ ተዛመዱ ነው ያልን አሉ ሊቀ ካህናት የልጅት መጫጋጎት የግዴው መንሳፍንትና መቋንት ሁሉ ልማድ መሆኑ አይካድም። እንኳን እንደ ሊቀካህናት ላቀው ያለው ታላቅ ካህን ሥራ ሰሞንኛ ቢናገር ከማንም ይበልጥ መሰማት ነበረበት። ሥራው ሰሞንኛ እንኳ እንደ ሌሎቹ ታላላቅ ካህናት ሌላ ነገር ማድረግ ያቀተው በየደብሩ መንሳፍና መገዝገዝ ስለሚችል የእሱ ምክንያት የሌላው ግዝትም የብዙ ገር ክርስቲያኖችን መንፈስ ስለሚገዛ የካህናት እንቅስቃሴ በመሳፍንቱ ዘንድ ከቱርክ ጦር ይበልጥ የሚያሳስብ ነበር። ማንኛውም እውቀት ከቤተ ክህነቱ ክፍል ብቻ ስለሆነ በሕዝቡ ኑሮ ላይ ከፍተኛ ቦታ ያለው ሃይማኖት በመሆኑ የቤተ ክህነት ሰዎች ነገር በመጎንጎንና በመጥለፍ ልዩ ልማድና ችሎታ ስለነበራቸው አንድ መስፍን ቢወድም ቢጠላም የአንድ ካህንን ቃል አክብሮ መቀበል ነበረበት። ስለዚያ ለዘመቻ ለተሰለፈ ሰራዊቱ ገዝች ያለው ቃል ሐዋርያት ነው የሚል ቃል ብቻ ሊያስተላልፍበት እንኳ ቅርንጫፉ እንደ ተመለመለ ዛፍ ባዶ ግንዱን ሊያስቀረው ይችላል። ስለዚህ ነው ደጃዝማች ማሩ በቀኛዝማች ከበቴ ንግግር ነደው ሊቀ ካህናት ላቀው ቃል የበረዱት። ሊቀ ካህናት ነገሩን ወደ ሽታ እንዲለወጥ ካደረጉ በኋላ ምክክሩ እንዲቀጥል ተደረገና ምሽቱን ከደጃዝማች ቤተዘመዶች መካከል በግዛታቸው ውስጥ ወዳሉ የታወቁ መኳንንት በጋብቻ የሚሄዱት ከነዚያም ወደ ደንቢያ የሚመጡት ወይዛዝር ሲመደቡና ሲመከርባቸው አመሸ።
አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክ ባይ የምሸሽን መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ
ተቅላላ። ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ወሶ ሲጠጣት ለመዩ ቱርክ ባይ የምሸሽን
ከላቦቼ ጋር አብሬ እየዶላኩ ራቴ ጋር ቁጥ ይላሉ